የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሚደርስባቸው ጫና አስተሪዎቻቸውን ቤት ጥለው የወጡት ናቸው ችግር ውስጥ ገብተው ያሉ። የፖለቲካውና የኢኮኖሚው ቀውስ ከተነሳ ጊዜ በኋላ ግን ብዙዎቹ ስራቸውን አጥተዋል። ብዙዎቹ ግማሽ ደሞዝ ነው የሚከፈላቸው። ብዙዎቹ በሊባኒዝ ራስ ለሚከፈላቸው ያንን ገንዘብ እንኳን በአግባቡ የሚያገኙበት ሁኔታ አልነበረም። ከሚኖሩበት ቤትም ለመፈናቀል አደጋ ላይ ያሉት እነዚህ ልጆች ናቸው።
ብዙ ሆኖ የተፋፈጉ ወይንም ደግሞ የተደራረቡ ቤቶች ያሉበት አካባቢ ነው። እዛ አካባቢ ነው እንግዲህ እንደተገኘ ያለኝ መረጃ። እነዚህ ኮንትራክት ከሚሰሩ ካፈሮቻቸው ውጪ ተለያየ ችግር ደርሶባቸው ምን መፍትሄ የሚሰጣቸው አካል ጠፍቶ ያው ያገኙት እህቶቻቸው ጋር ተጠግተው በፊት 5-4 የሚኖሩ በአሁኑ ሰዓት ክራይ መስፈላቀቷቸው 10-14 አንዳንዴም 20 ሁላ ሆነው የሚኖሩ ይታለ በአንድ አፓርትመንት ውስጥ።
በሊባኖስ የኢትዮጵያ ማህበረሰብ የስራ አስፈጻሚ ኮሚቴ አባል አቶ ሳሙኤል ተስፋዬ በሻህና በሞንትሪያል ካናዳ የኛ ለኛ በስደት የተሰኘው ማህበር መስራች ወይዘሪት ባንቺ መርናቸው የሰማችኋቸው። ሰዓቱን የዓለም ዜና ተከትሎ በሚቀርበው የውይይት ክፍለ ጊዜ ይመለሳሉ። በየሳምንቱ በዚህ ሰዓት በደስታ ላይ መኮንን እየተዘጋጀ የሚቀርበው የሙዚቃ ቃናም ለሰዓቱ ከተመረጡ ምርጥ ምርጥ እንግሊዘኛ ዜማዎች ጋር ይተብቃችኋል። ቀዳሜ ግንቦት 22 2012 ዓ.ም ተምረት ጤና አስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከቴክኒክ አቀናባሪ ንጉሱ ታምሬ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና።
ጤና ይስጥልኝ ክብራትና ክብራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው የተረጋገጠ ሰዎች ቁጥር ከ1060 መብለጡን የጤና ሚኒስቴር አስታውቋል። የኮቪድ-19 ሞት ቁጥር 8 መድረሱን በጤና ሚኒስትር ዶክተር ሊያ ታደሰ ፊርማ የወጣው የዛሬ መግለጫ ያሳያል። መግለጫው ዛሬ እስከወጣበት ጊዜ በነበሩት 24 ሰዓታት ውስጥ በተደረጉ 5034 የላቦራቶሪ ምርመራዎች ለቫይረሱ መጋለጣቸው የተረጋገጠው 95 ሰዎች ሲሆኑ 56ቱ አዲስ አበባ፣ 3ቱ ትግራይ፣ 1 አፋር ውስጥ፣ 5ቱ አማራ፣ 22ቱ ኦሮሚያ፣ 3ቱ ሐረሪ፣ 3ቱ ሶማሌ ክልሎች እንዲሁም 2ቱ ድሬዳዋ አስተዳደር ውስጥ መሆናቸው ተገልጿል። 30ው ከውጭ ጉዞ የገቡ ሲሆኑ 4ቱ ቀደም ሲል ለቫይረሱ ከተጋለጡ ሰዎች ጋር ግንኙነት የነበራቸው እንደሆኑ ታውቋል። 61ዱ የጉዞ ታሪክም ሆነ ቀድሞ ከተጋለጠ ሰው ጋር ግንኙነት ያልነበራቸው ናቸው። በዚህም መሰረት መግለጫው እስከወጣበት ሰዓት ኢትዮጵያ ውስጥ አጠቃላዩ የኮሮና ቫይረስ ተጋላጮች ቁጥር ዛሬ 1063 ደርሷል። ይህ በእንዲህ እንዳለ የኮቪድ-19 የዓለም መዛመት ቁጥር ወደ 6 ሚሊዮን መጠጋቱን ዓለም አቀፉን ሁኔታ በቅርብ እየመዘገበ ያለው የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። በማዕከሉ መረጃ መሰረት 365,800 ሰው በኮቪድ-19 ምክንያት ሞቷል። ሰንጠረዡን አሁንም እየመራች ባለችው ዩናይትድ ስቴትስ ውስጥ የተጋለጡ ሰዎች ቁጥር 1,750,000 የሞቱት ቁጥርም 102,900 መድረሱን ዩኒቨርሲቲው አመልክቷል። በኮሮና ቫይረስ መስፋፋት መጠን በዓለም ሁለተኛ በሆነችው ብራዚል ወደ 28,000 ሰው በኮቪድ-19 ሞቷል። 465,000 ሰው ለቫይረሱ ተጋልጧል። ከ135,000 በላይ ተጋላጮች እንዳሉባት ዛሬ ጠዋት በተነገረው አፍሪካ ከ3,900 በላይ ሰው በኮቪድ-19 ምክንያት መሞቱ ተገልጿል። ቤይሩት ውስጥ ወደ ሀገራቸው ለመመለስ ተመዝግበው ሲጠባበቁ የነበሩ ተጨማሪ 323 ኢትዮጵያውያን ዛሬ ተመልሰዋል። ኢትዮጵያውያኑ የተመለሱት ለመጓጓዣና ለተለያዩ ወጪዎች የከፈሉት $550 ተመልሶላቸው መሆኑን በሊባኖስ የኢትዮጵያ ቆንስላ ጀነራል አስታውቋል። ከሁለት ቀናት በፊት እንዲመለሱ የተደረገውን ጨምሮ አጠቃላዩ ቁጥር 658 መድረሱን የቆንስላ ጀነራል ጽፈት ቤቱ በፌስቡክ ገጹ ላይ ባወጣው ዝርዝር መግለጫ ላይ አመልክቷል። ኢትዮጵያውያኑ ከቤይሩት ከመነሳታቸው በፊት አስፈላጊው የኮቪድ-19 ፍተሻ እንደተደረገላቸውና አዲስ አበባ ሲደርሱም ለይቶ ማቆያ ውስጥ የሚቆዩባቸው ሁኔታዎች የተመቻቸላቸው መሆኑን፣ የ14 ቀናት የቆይታ ጊዜያቸውን ከጨረሱ በኋላም እስከ መኖሪያ ቀያቸው የሚደርሱበትና ከማህበረሰቡ ጋር የሚቀላቀሉባቸው ዝግጅቶች መደረጋቸውንም ጽህፈት ቤቱ አክሎ ገልጿል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ማዕከላዊ ምዕራብ ግዛቷ ሚኒሶታ ከተማ ሚኒያፖሊስ ውስጥ በነጭ ፖሊሶች የተገደለው ጥቁር አሜሪካዊ ጆርጅ ፍሎይድ ጉዳይ ባስነሳው ቁጣ ተቃዋሚዎቹ በከተማይቱ የተለያዩ አካባቢዎች የሚገኙ ተቋማት ላይ እሳት አስነስተዋል። በሌላ በኩል ግን ቀድሞ ባልታየ ሁኔታ አፍሪካ ዋና ከተሞች ውስጥ የሚገኙ የዩናይትድ ስቴትስ ኤምባሲዎች የብረታ ይዘት ያላቸውን መግለጫዎች እያወጡ ናቸው። አሜሪካ ምድር ላይ የተፈጸመው አድራጎት በመላ አፍሪካ ቁጣና ቅሬታን ማጫሩን ተዘግቧል። የኤምባሲዎቹ መግለጫዎች እየወጡ ያሉት የአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐማት በጆርጅ ፍሎይድ ላይ የተፈጸመውን አድራጎት በዩናይትድ ስቴትስ ጥቁር ዜጎች ላይ እየቀጠለ ያለ የመድሎ አድራጎት ሲሉ ውግዘት ካሰሙ በኋላ ነው። የቻይና ተጽዕኖ በተንሰራፋባትና ፕሬዝዳንት ዶናልድ ትራምፕም እንብዛም አይሳቡባትን በመትባለው አፍሪካ አህጉር ውስጥ የተፈጠረውን ቅሬታ ለማስተጋገስና በአሜሪካ ገጽታ ላይ የሚያደርሰውን ጉዳትም ለመቆጣጠር የዩናይትድ ስቴትስ ዲፕሎማቶች ጥረታቸውን ማሳየት መጀመራቸው ተነግሯል። ኮንጎ ውስጥ የሚዲያ ተቋም ባለቤት የሆኑ አንድ ግለሰብ ከዘር መድሎ እስከ ባራክ ኦባማ መመረጥ የዘለቀችው ታላቋ አሜሪካ ስለምን ይሆን ይህንን ያህል ቁጥር ያላቸው ጥቁሮች በነጭ ፖሊሶች ሲገደሉ ባለስልጣናቱ እርምጃ መውሰድ የተሳናቸው ሲሉ እዚያ ለሚገኙት የአሜሪካ አምባሳደር ማይክ ሃመር ለጻፉላቸው መልእክት አምባሳደሩ በሰጡት መልስ የጆርጅ ፍሎይድ ሚኒያፖሊስ ውስጥ በአሳዛኝ ሁኔታ መገደል የረበሻቸው መሆኑን ጠቁመው የሀገራቸው የፍትህ ሚኒስቴር ለጉዳዩ ከፍተኛ ቅድሚያ ሰጥቶ ሙሉ የወንጀል ምርመራ እያካሄደበት መሆኑን ገልጸዋል። በዓለም ዙሪያ የሚሰሩ የጸጥታ አካላት ሁሉ ለአድራጎቶቻቸው በተጠያቂነት መያዝ አለባቸው። ከህግ በላይ የሆነ ማንም የለም ብለዋል አምባሳደር ሃመር። ኬንያና ዩጋንዳ ያሉት የአሜሪካ ኤምባሲዎችም የየራሳቸውን መልእክቶች አውጥተዋል። ታንዛኒያና ኬንያ ውስጥ የሚገኙት ኤምባሲዎች በተጨማሪም የዩናይትድ ስቴትስ የፍትህ መስሪያ ቤት የሚኒያፖሊስ ቢሮ በመርመራው ሂደት ላይ ያወጣውን መልእክት ትዊት አድርገዋል። በሌላ በኩል ደግሞ ሚኒያፖሊስ ውስጥ አደባባይ የወጡ ተቃዋሚዎች ግብ የሁከትና የጥፋት አድራጎት ነው ሲሉ የሚኒሶታ አገረ ገዢ ቲም ዋልስ ውግዘት አሰምተዋል። ሚኒያፖሊስ ላይ እየታየ ያለው ሁኔታ የሐዘን መግለጫ ሳይሆን ፍጹም ቀውስ መፍጠር ነው ብለዋል አገረ ገዢው አክለው። ተቃዋሚዎቹ የንግድ ተቋማትን ተሽከርካሪዎችንና ቢያንስ አንድ ፖሊስ ጣቢያ በእሳት አጋይተዋል። አንድ ነጭ ፖሊስ አንገቱ ላይ በጉልበቱ ተጭኖት ባደረሰበት ጉዳት ምክንያት የጥቁሩ ጆርጅ ፍሎይድ መሞት በመላ ዩናይትድ ስቴትስ ተቃውሞዎችን እያቀጣጠለ መሆኑ ተዘግቧል። በሚኒያፖሊስና በአጎራባቿ ሴንት ፖል ከተሞች 500 ብሔራዊ ዘብ የተሰማራ ሲሆን ነገ ቁጥሩ ወደ 1700 ከፍ እንደሚል ተገልጿል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ግንቦት 22 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ30 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አድማጮች አሁን የስርጭታችን የመጀመሪያ አጋማሽ ወደሚወስደው የውይይት ክፍለ ጊዜ በሊባኖስ ቁጥራቸው በብዙ ሺህ የሚገመት ኢትዮጵያውያን እንደሚኖሩ ታምናል። በዚያች ሀገር በደረሰው የኢኮኖሚ ቀውስና የኮሮና ቫይረስ ወረርሽኝ በፈጠረው ስጋት ሳቢያ በርካታ ኢትዮጵያውያን ቀድሞ ይሰሩት ከነበረው ስራ ተፈናቅለውና ስራ አጥ ሆነው ችግር ላይ መውደቃቸውን በመግለጽ ለመንግስታቸውና በሊባኖስ ለሚገኘው የኢትዮጵያ ቆንስላ ጽህፈት ቤት ያሰሙትን የድረሱልን ጥሪ ጠቅሰን ከሰሞኑ ዘገባዎችን አድርሰናችሁ ነበር። ከትናንት በስቲያ ሐሙስ ወደ ቤይሩት የበረረው የኢትዮጵያ አየር መንገድ ታዲያ ወደ አገራቸው ለመመለስ ከጠየቁ በርካታ ኢትዮጵያውያን ማውጣቱ ሲገለጽ ቀደም ሲል በነፍስ ወከፍ ለመጓጓዣ ክፍሎት የነበረው $550 እንደተመለሰላቸው ታውቋል። በቤይሩት የኢትዮጵያ ቆንስላ ጀነራል ጽህፈት ቤት በፌስቡክ ድረገጹ በሊባኖስ የሚኖሩ ከ300 በላይ ኢትዮጵያውያን ከራፊቅ ሐሪሪ ዓለም አቀፍ አውሮፕላን ማረፊያ እንዲገኙ ባስታወቀበትና የስም ዝርዝራቸውን ጨምሮ ባሰፈረበት የማሳሰቢያ መልእክቱ በዛሬው ዕለትም በተመሳሳይ በርካታ ኢትዮጵያውያን ወደ አገራቸው እንደሚሳፈሩ አመልክቷል። አድማጮች ተከታዩም ቀደም ሲል እንደተጠቆመው ከቤሩት የኢትዮጵያ ማህበረሰብ የሥራ አስፈጻሚ ኮሚቴ አባል አቶ ሳሙኤል ተስፋዬ በሻና ከሞንትሪያል ካናዳዋ የኛ ለኛ በስደት ማህበር መስራች ወይዘሪት ባንቺ ይመርጋር ያደረግነው ውይይት ችግር ላይ መውደቃቸው የተሰማው የቤሩት ነዋሪ ኢትዮጵያውያኑ የጉዞ ሰነድና ማስረጃዎቻቸው ተመቻችተውላቸው ወደ አገራቸው ከመመለሳቸው አስቀድሞ በመሆኑ በውይይቱ የሚነሱትንም አንዳንድ ጭብጦች ከዚሁ አቋያ እንድትመለከቱ እንጋብዛለን። ውይይቱን ያስተናዳችሁ የዌብና የማህበራዊ ሚዲያ አዘጋጃችን አበባየው ገበያው ናት። አሁን በቀጥታ ከሁለቱ እንግዶች ጋር ወደ አድረገች ቆይታ።
እንኳን አመጣችሁ ስለሰጣችሁን ጊዜ አብረን ስለምንቆይ ስለፍቃደኝነታችሁ እጅግ አድርጌ አመሰግናለሁ። በአሜሪካ ድምጽ አድማጮች ስም እስኪ እንግዲህ ራሳችሁን በማስተዋወቅ እንጀምር።
ባንቺ ነው እባላለሁ። በሊባኖስ ሀገር ውስጥ ለሰባት አመታት ያክል በሰው ሰራተኝነት ሲሰራ ነበር። አሁን ሰዓት እንግዲህ ሞሻል ገኛለሁ። እንዲሁም የኛ ለኛ በስደት የሚባል ማህበር አባል ነኝ።
ሳሙኤል ተስፋዬ እባላለሁኝ። እንግዲህ በሊባኖስ አደ 10 አመት አክል ቆይቻለሁኝ። መስዋዕት የሚባለው በዚህ ሀገር በስደተኞች የተዋቀረ ግሩፕ ሊቀመንበር ነኝ። በሊባኖስ ያለው የኢትዮጵያን ኮሚኒቲ ዛም ውስጥ የኮሚቴ አባል ነኝ።
እስኪ ጥያቄን ከሳሙኤል ልጀምር። በዋትስአፕ መገለጫ ምስልህ ወይንም ፕሮፋይልህ ላይ የእህቶቼ ችግር የኔም ነው፣ በሊባኖስ ካሉ ኢትዮጵያውያን እህቶች ጋር ሁሉም መቆም አለበት ይላል። ምን ማለት ነው?
እንግዲህ ብናብራራው በጣም ብዙ ነው የሚሆነው። ነገር ግን ትላንትና ከነበረው ሁኔታ አሁን በተጨባጭ በበሽታውና እዚህ ሀገር ባለው ችግር ምክንያት ትላንትና ከነበረው ሁኔታ በእጥፍ ሁኔታዎች እየጨመሩ ሲሄዱና ሌላው ማህበረሰብ ደግሞ ይሄን ችግር ያወቀ ባለ መሆኑ ይሄንን ፕሮፋይል በማዘጋጀት ሁሉም በሊባኖስ ያለው ማህበረሰብ ድምጹን ሊያሰማ የሚችልበት አንደኛ መንገድ ሆኖ ስለአገኘነው ነው ይሄንን ፕሮፋይል ሰርተን ሁላችንም ፕሮፋይል እንድናደርገው የተደረገውና ችግሮቻችን በጣም ግዙፍ መሆናቸው ለማሳየት የተጠቀምንበት አንዱና ትንሹ መንገዳችን ነው።
ሳሙኤል እንግዲህ አንተ የመስዋዕት ማህበር መስራች ነህ፣ የኢትዮጵያ ኮሚኒቲ የቀድሞ ሊቀመንበር፣ አሁን ደግሞ የሥራ አስፈጻሚው ኮሚቴ ውስጥ ትንቀሳቀሳለህና እንደ መስዋዕት እንደ ኢትዮጵያ ኮሚኒቲ ሥራ አስፈጻሚነት በተለይም በዚህ ወቅት ሊባኖስ በከፍተኛ የኢኮኖሚ ቀውስ ውስጥ ትገኛለች። የኮቪድ-19 ስጋት ደግሞ የዓለም አቀፍ ስጋት ነው። በዚህ ውስጥ ኢትዮጵያኖች እንዴት ይያለፉ ነው? መረጃዎችስ ወደ እናንተ እንዴት ይመጣሉ? እንዴት ይያገለግላችሁ ነው ኢትዮጵያውያንስ?
መስዋዕት ምናልባት የተመሰረተው ቀደም ብሎ ቢያንስ ከሰባት ዓመት በፊት shouting without listener ብለን ሰሚ አጣ ጩኸት በሚል ነው አማርኛውን የምንጠቀምበት በሚል አንድ ፊልም ለማዘጋጀትና የመድረክ ፕሌይ ለመስራት ተዋቀረ ግሩፕ ነበረ። ያ ግሩፕ ነው እንግዲህ በተለያዩ አጋጣሚዎች ድምጻችንን በማሰማት በዜጎቻችንም በአሰሪና በሰራተኛ መካከል ያለውን ግንኙነት በተመለከተ ግንዛቤ በመፍጠር የተመሰረተ ነው። ነገር ግን በዛች የፊልም ግሩፕ ብቻ መገታት የለበትም በሚል ማህበረሰቡ ሌላውን አቃቀም ያለው ሌሎችን መርዳት የሚፈልገው ማህበረሰብ ባካተ ተመልኩ ኦርጋናይዝ ማድረግ አለብን ብለን ስላሰብን ስሙን ቀይረን አባላቶቻችንን አብጥሰን በዜጎቻችን እስር ቤት ባሉ ሊሆን ይችላል፣ ሆስፒታል ባሉ ሊሆን ይችላል፣ ቤታቸው ታሞ ባሉ ሊሆን ይችላል፣ ያላቸውን ጊዜ በአግባቡ ሊጠቀሙባቸው የሚችሉትን ነገሮች ከመፍጠር ከሌሎች ኤንጂኦስ ጋር መቀናጀት ህብረተሰባችንን ለመደገፍ የተቋቋመ ግሩፕ ነው። በዚህም የታመሙትን እናሳክማለን፣ እስር ቤት ያሉትን ባለን አቅም እንረዳለን፣ ትኬት የሌላቸውን ልጆችም ትኬት እየቆረጥን እስካሁን ባለው ጊዜ እያሳፈርን እንገኛለን። ተቋቋምንበትም ዋናው ዓላማ እዚህ ረጂ ደጋፊ ወገን ከለላ የሌላቸውን ሰዎች ለመርዳት።
ባንቺ ወደ አንቺ ልምጣና የኛ ለኛ በስደት ማህበር መስራችና ሊቀመንበር የማህበሩን እንቅስቃሴ እስኪ ምንድነው ያደረገ ያለው በቤሩትና አካባቢ?
እሺ፣ እኛ ለኛ በስደት ከተመሰረተ 3ኛ አመቱ ነው። የተመሰረተበት ዓላማ እንግዲህ ችግሩ የት ነው መሰረቱ? ችግሩ ያለው ከመሰረቱ እንዴት ነው ምን ቀርቶ በሚል ትምህርቶች፣ ለምሳሌ ሙያዎችን፣ የተለያዩ ወርክሾፖችን እና ትሬኒንጎችን የተመለከተ ችግሩ አብዛኛው በኢትዮጵያ 95% በላይ ሴት ነው። ሴቶችን አደራጅቶ ለራሳቸው ችግር እንዲታገሉ የራሳቸው ድምጽ እንዲያሰሙ በሚል እንዲሁም ደግሞ ያው እኛ ላይ የደረሰው ችግር እኛ ላይ የደረሰው ስቃይ እንዳይደርስ በሚል ያው እነዚህ ጥቂት ምክንያቶቻችን ናቸው። ማሳካት የፈለግነው ስፔሻሊ ከ18 ዓመት በታች የሆኑ ህጻናቶች ይመጣሉ። እነዚህ ህጻናቶች ለማስቀረት እንዲሁም ደግሞ ወደ ሊባኖስ ሀገር የሚመጣው ዜጋ ብቻን ለማስቀረት አለበለዚያም ለመቀነስ የሚል ነው እንግዲህ እንደ ጎላችን አድርገን ያዝነው። በዚህ ሂደት ውስጥ እያደረግን የነበርነው ያው እህቶቻችን ሲታመሙ በማሳፈር ሲደርሱ በማሳፈር እንዲሁም ደግሞ ለምሳሌ መደፈር እና ትልቅ ችግር የደረሰባቸው እህቶቻችንን በራቸው ክፍት የሆኑትን ቤታቸው ድረስ እስከሚሄድ ልጆቹን አምጥተን የህጋዊ ከለላ በመፈለግ ከሰን ፍርድ ቤት ከማቅረብ የሴት ድርጅት እንደመሆናችን መጠን የምንሰራቸው ስራዎች ሴቶችን ያተኮሩ የሴቶችን ጤና የሴቶች በራስ የመደራጀት እንዲሁም ውሳኔ ማሳለፍ ተምረው ለምሳሌ የምንሰጣቸውን የተለያዩ ሙያዎች እኛ አሁን ብዙ ጊዜ ስንሰደድ ሰርተን ለምሳሌ 10 ዓመት ሰርቼ ምንም ነገር አይኖረኝ ነው እንደ አዲስ እንደ ዜሮ እዚህ ሀገር ላይ መጥቼ እየጀመርኩ ማለት ነው። ይሄ ነገር እንዳይሆን ሰርተው ለራሴም ለቤተሰብም የሚለውን ነገር ፕላን እንዲያደርጉ መኖሪያ ፈቃድ እንኳን የሌላቸው ልጆች እንዴት አድርገው ለራሳቸው ሴቭ እንደሚያደርጉ እንዲህ አይነት ሙያዎችን ሀገራቸው ሄደው ተመልሰው ስደት እንዳይመጡ እንዲህ አይነት ፕላኖችን ጭምር ነው የምናስተምረው። ያው በበለጠ ደግሞ የተለያዩ ትምህርት ቤቶች አሉ። አንቲሬሲዝም ሙቭመንት የሚባል ኦርጋናይዜሽን ማለት ነው። እዛ ውስጥ ወደ 17 አይነት የተለያዩ አገልግሎቶች አሉ። ሶ ከነሱ ጋር አብረን በየዩኒቨርሲቲው የተለያዩ ስብሰባዎች ካምፔን በመሄድ አገሪቷ ላይ ላሉት ዜጎች ያለብንን ችግር በመናገር ግንዛቤ የሌላቸው ሰዎች አሉ። ምን እየተፈጠረ በደላችን ምን እንደሆነ ያለውን ነገር ያው ግንዛቤ በማስጨበጥ አጫጭር ቪዲዮውና በመስራት የሚያስተምሩ ለምሳሌ ሊባኖስ ውስጥ ያለው ሀገር ምን ይመስላል ኢንፎርሜሽን የሚሰጡ ቪዲዮዎችን የሴቶችን መብት የሚያስጠብቁ ወይም ለሴቶች መብት የሚታገሉ ቪዲዮዎችን አጫጭር ቪዲዮዎችን ፕሮጀክት በመስራት ከሎካል እና እንደ ኦክስፋም ካሉ ኢንተርናሽናል ኦርጋናይዜሽኖች ጋር ኮላቦሬት በማድረግ ያው የተለያዩ ስራዎችን ስንሰራ ቆይተናል። አሁን ደግሞ እንግዲህ ባለው ክራይሲስ እና ባለው የኮሮና ቫይረስ ችግር ሳቢያ ከማህበራችን አባላት በየወሩ ከሚሰበስበው ወራዊ ገቢ እንዲሁም ደግሞ እንዲህ አንዳንድ በርበሬዎች የተለያዩ ነገሮች ሸጠን ከምናጠራቅማቸው ገንዘብ በመነሳት እንዲሁም ተከታች ለህብረተሰባችን የምግብ የስራ የተለያዩ እርዳታዎች ያው በማድረግ ጀምረን ጎፋሚ ያቋቁመን ያው ግዛን የሚመስለን ዛሬ ወደ 22,000 የካናዳ ዶላር ደርሷል። የምናውቃቸውን ሰዎች በማሰባሰብ ያው ህብረተሰቡን እንግዲህ በቻለን አቅም እያገለገለን እንገኛለን ማለት ነው።
በሊባኖስና አካባቢ 400,000 በላይ ኢትዮጵያኖች ይገኛሉ። የኢትዮጵያ መንግስት ቆንስላ ጽህፈት ቤት ቆንስል የሆኑትን አቶ አክሊሉ ታጠረ ውቤን አግኝቻቸው አነጋግሬያቸው ነበረ። ከሰሞኑ እርሳቸው ባነጋገርኳቸው ወቅት በኮቪድ-19 ተጋለጡ ኢትዮጵያዊ እንደሌለ ነግረው ነበረ በዛን ወቅት። ከዛ በኋላ ግን የተለያዩ መረጃዎች ኮሮና የተጋለጡ ዜጎች መኖራቸውን መረጃዎች ደርሰዋቸዋል። እናንተ
ሙሉ ለሙሉ አይቻለሁ ከእናንተ ጋር የተደረገውን። ያው ሁለት ነገሮች ናቸው። በመጀመሪያ ደረጃ ያው ያለውን ችግር ቀለል አድርጎ ለማሳየት ለምሳሌ ምንም ችግር እንደሌለ ህብረተሰቡ ያው ክራይ እየከፈለ ምግብ እየሰጠ ምንም በሽታ እንደሌለ ነገሩን ቀለል አድርጎ ነው ሲናገር የነበረው ቆንስላው ማለት ነው። እኛ ሁላችንም ተደምረን እያደረግን ያለነው ነገር በመቶች የሚቆጠር ሰው ነው የምግብ እርዳታ እና የክራይ እርዳታ የሚያስፈልገው በመቶ ሺዎች የሚቆጠሩ ዜጎቻችን ናቸው። የኢትዮጵያ ጤና ሚኒስቴር እንደሚያስቀምጠው የሊባኖስ ሀገር መንግስት የጤና ሚኒስቴር ያስቀምጠው ፐብሊክ የሆነ ሪከርድ ነው። በእርግጥ ስንደውልላቸው እግዚአብሔር ይስጠው ግራውንድ ላይ ያሉት የኛ ለኛ በስደት ማህበር አባላት የተለያዩ ሰውን ለመርዳት ሰው መሆን ብቻ ነው በቂ ነው በሚል የተዋቀረው ወጣት የተለያዩ ማህበራት የኦርቶዶክስ ቤተክርስቲያን ህይወታቸውን መስዋዕትነት አድርገው በየቤቱ እየሄዱ በሽታውን ሳይፈሩ ይህን ነገር ሲያደርጉ ወይ የፐብሊክ ሪከርዱን እየተከታተሉ አይደለም ወይንም ደግሞ ሆን ብለው ችግሩን ለማቃለል የተደረገ ነገር ነው የምለው ከእውነት የራቀ ነው። ምክንያቱም የሊባኖስ የጤና ሚኒስቴር ድረገጽ ላይ ተጽፏል ከማርች ጀምሮ እስከ አፕሪል ባለው ጊዜ ውስጥ 8 የኢትዮጵያዊ እህቶቻችን በቫይረሱ መያዛችን ግልጽና ማንም የሚያውቀው ፐብሊክ ሊሆነ ነው።
ሳሙኤል ወደ አንተ እንግዲህ ደግሞ አንተ ቤሩት ነው የምትኖረው ታማሚዎች ወይም ደግሞ ጉዳት የደረሰባቸውን ሰዎች ማግኘት ይችላሉ?
በሽታው የጀመረ አካባቢ እዚህ ከኮሮና ቫይረስ ስሜት ቦች ጋራ ተመሳሳይነት ያላቸው ነገሮች ሲሰሟቸው ሰዎች ቀጥታ ይደውሉልኝ ነበር እና ስናደርግ የነበረው የዚህ ሀገር የጤና ሚኒስቴር የሰጣቸው ሁለት ስልኮች አሉ። አንዱ ሄልፕ ላይን ነው፣ አንደኛው ሆት ላይን ነው። በሄልፕ ላይኑ ሰዎች ስለ በሽታው ግንዛቤ እንዲኖራቸውና ምን ማድረግ እንዳለባቸው ግንዛቤ ነው የሚሰጣቸው። በሆት ላይኑ ግን የበሽታው ስሜት ካላቸው ረጅም የሆነ መጠይቅ አለ። ያንን ጠይቀዋቸው ሰዎችን ወደ ሆስፒታል በሽታው አለባቸው ብለው ከተጠራጠሩ ቀጥታ ራሳቸው አምቡላንስ ልከው የሚያነሱበት ሁኔታ ነበር። በዚህም አጋጣሚ እንግዲህ እኔ ወደ 5 ሰዎች ደውለውልኛል። ሁለቱን እዛው ባሉበት ሁኔታ ተረጋግተው ስልኩን ደውለው ከሚመለከታቸው ሰዎች ጋር እንዲገናኙ ነው ያደረኩት። ሶስቱ ግን ወደ ሆስፒታል ቀጥታ እንዲሄዱ ነው ያደረግነው። ምክንያቱም ሌሎቹ ከዛ በፊት የነበሩት ልጆች በወረቀት ምክንያት ተመልሰው ነው ካሪሊ ሆስፒታል መሄዳቸው ምናልባት አድቫንቴጅ ሊሰጣቸው ይችላል በሚል ቀጥታ ወደዛ ነው ላክናቸው። እዚህ MSF የሚባል ድርጅት አለ። ከነሱ ጋርም ልጆቹን ወደዛ ልከን ቀጥታ ግንኙነት ነው ያደረኩት። ሆስፒታሉ በር ላይ ሆነው እነዚህ ልጆች ምንም አይነት ሰርቪስ ማግኘት አልቻሉ ነበር። ወደ ውስጥ እንኳን መግባት የቻሉበት ሁኔታ አልነበረም። ልጆቹ ወረቀት ስለሌላቸው ብቻ ከውጪ ነው ቆሙት የነበረው። አንዱም ነርስ ስለነበር ልጆቹ መጠነኛ የሆነ ግንዛቤውን ሰጥቷቸው ወደ ቤታቸው እንዲሄዱ ነው የተደረገው። ልጆቹ ግን ያው በአጋጣሚ ሆኖ የበሽታው ተጠቂ ስላልሆኑ ደህና ሆነዋል። አሁን ባንቺ እንዳለችው ግን የሰዎቹ ቁጥር ኦፊሻሊ በሚዲያ እዚህ አለ በሚባል ሚዲያ ላይ ሁለት ሰው አለ ተብሎ እንኳን ወጥቶ እንደው እንደማስረጃ እንኳን ባይወስዱ ዝም ብለው እንደመረጃ ወስደውት የራሳቸውን ጥረት አድርገው ቢሆኑ ኖሮ ይሁሉ ስከት ባልመጡም ነበር። 8 ሰው በሽተኛ ደርሶ የለም የተባለበት ሁኔታ ለኔም እስካሁን ድረስ ግራ ገብቶኛል።
እንግዲህ ባንቺ ወደ አንቺ ልመለስና የኛ ለኛ በስደት ማህበር አገልግሎቱን የሚሰጠው ቤት ለቤት ነው። እርዳታና ድጋፍ በሚሰጡበት ሰዓት እናንተስ የምታዩት የምትሰሙት ነገር አለ?
በኢትዮጵያ ስደተኛ ብዙ ሆኖ እንዴት ነው አዲስ አበባ እንዳሉ በጣም የተፋፈጉ ወይንም ደግሞ የተደራረቡ ቤቶች ያሉበት አካባቢ ነው። እዛ አካባቢ ነው እንግዲህ እንደተገኘ የሰማሁት ያለኝ መረጃ ማለት ነው። ሌላ ደግሞ ጋር ያለው ሰው ያውጡት እንጂ በአካባቢያቸው የሚኖሩ ብዙ ኢትዮጵያኖች አሉ። አሁን ተገኘ የተባለበት አዳህዬም አካባቢ በጣም ብዙ ኢትዮጵያኖች አሉ። በጣም እንደዛ ራስን ለባም የተገኘበት እነዚህ አካባቢዎች ላይ በጣም ብዙ ኢትዮጵያኖች አሉ ማለት ነው። መንደር ውስጥ እነዚህ ኮንትራክት ከሚሰሩት ካፈሮቻቸው ውጪ እደጅ በተለያየ ችግር ደርሶባቸው ምንም መፍትሄ የሚሰጣቸው አካል ጠፍቶ ያው ያገኙት እህቶቻቸው ጋር ተጠብተው ተከራይተው እንደዚህ የሚኖሩ እህቶቻችን አሉ። ጽዳት ሰራተኛ ሆነው የተለያየ ቦታ ላይ ጽዳት እየሰሩ ከዛ ደግሞ መተው ቤታቸው የሚያርፉ ማለት ነው። እነዚህ ልጆች በአንድ በፊት 5-4 የሚኖሩ በአሁኑ ሰዓት ክራይ መሰላቀቷቸው 10-14 አንዳንዴም 20 ሁላ ሆነው የሚኖሩበት ሁኔታ አለ በአንድ አፓርትመንት ውስጥ ማለት ነው። እና እነዚህ አይነት የኢትዮጵያኖች የሚኖርበት አካባቢ ነው የሌላ ሀገር ዜጎች ላይ ተገኙ። የሌላው ኤምባሲ የሚችለውን የተንቀሳቀሰ ነው አወርነሱ ላይም ምግብ ማቅረቡም ገንዘብ መስጠቱንም ማሳፈሩንም በነጻ።
ዓለም አቀፍ በረራዎች በተቋረጡበት ሁኔታ የኢትዮጵያ አየር መንገድ ከወራት በኋላ ወደ ቤሩት በመሄድ ኢትዮጵያውያንን ማስወጣት መጀመሩን ሰምተን ነበረ።
አየር መንገዱ 13 ሰው ይዞ የሄደባት ላይ ገንዘብ ስለሌላቸው የቀሩ ሰዎች ብቻ አይደለም ምክንያቱ አሰሪዎች የልጆቹን የትኬት ዋጋ $680 እና የ14 ቀን የኳራንቲን ወጪ ለዛው $40 አይደለም የጠይቃችሁን እንከፍላለን ያሉ አሰሪዎች እንኳን ትኬት ሊያገኙ አልቻሉ። እዛው ቁጭ ብለው ሲለምኑ የነበሩ ሰዎች ምክንያቱ እስካሁን ድረስ 13 ይዞ የሄደበት ምክንያት እስካሁን ድረስ ግልጽ አይደለም። የመጀመሪያውና ትልቁ ነገር አየር መንገዳችን በየትኛውም ሚኒስተርማ ቆድረስ እንግዲህ 10 አመት ሊሆን ነው በየትኛውም ታሪኮ ዋን ዌይ $680 ሆኖ ያቀ ለምን $680 እንዳደረጉት ራሱ እኔ ሊገባኝ አልቻለም። ዝም ብዬ ግን ሳስበው ምናልባት ከዚህ የሚሄዱት ልጆች እንዲሄዱ አልተፈለገም ሊሆን ይችላል። ሌላ ነገር የለው በግልጽ እኮ አሁን ባንቺም እንዳለችው በግልጽ ገጻቸው ላይ ቆንስላ ጽፈት ቤቱ ገጹ ላይ የቀሩበትን ወይም ደግሞ መቼ ሊሄዱ እንደሚችሉ የዛሬውም ብቻ አይደለም ወደፊትም ይሄዱ ሰዎችን እንኳን ለማረጋጋት የተደረገ አንዳች ነገር የለም።
አሁን እዛ አካባቢ ያሉ ኢትዮጵያኖች ለምሳሌ እስር ቤት ኢትዮጵያኖች አሉ ይባላል በየመጠለያዎች ኢትዮጵያኖች እና ይሄ ሁኔታ እስኪ እንዴት ግለጽልኝ እስኪ አሁን በዚህ ውስጥ ያሉ ሰዎች ናቸው በችግር ውስጥ ወደቁ የሚባሉት?
መልካም እንግዲህ አሁን ችግር ውስጥ ገብቷል ይያልን የጮህን ያለንባቸው ሰዎች እስር ቤት ውስጥ የሚያሉትም አይደሉም መጠለያ ውስጥ የሚያሉትም አይደሉም። ከግማሽ ሚሊዮን ያላነሰ ህዝብ እዚህ ሀገር እንዳለ ተናግረናል። ከነዚህ ውስጥ 150,000 የሚሆነው ማህበረሰብ ህጋዊ ሆኖ ወረቀት ይዞ የሚንቀሳቀስ ሲሆን ከዚህ ውጪ ያለው ማህበረሰብ ግን ያለ ወረቀት ወይም ህጋዊ ሳይሆን የሚሰራው ማህበረሰብ ችግር ውስጥም ገባ ያለን እየጮህን ያለ ነው። ይሄ 2/3 የሚሆነው ማህበረሰብ እንጂ 100 ወይም 1000 የማይሞላው እስር ቤትና መጠለያ ውስጥ ያለው ማህበረሰብ አይደለም። ይሄም
ራናዌ የሚባሉት ናቸው። ራናዌ የሚባሉት
አስካሰሪዎቻቸው ጋር በተፈጠረ ችግር ያሰሪዎችን ቤት ለቀው ይሄዱ። ራናዌ የሚለው ራሱ እንትኑ ቃሉ ራሱ ወንጀል አለበት ነው እሱ። ልጆቹ ግን ወንጀለኛም አይደሉም
ያሰሩቻቸውን ቤት ለቀው ሄዱ እንጂ ባለመግባባት የሰሩት ምንም አይነት ወንጀል የለም። ስለዚህ ራናዊ የሚለው ራሱ መስተካከል አለበት የሚል እምነት አለኝ እኔ። ምናልባት በዛ ልምድ ስለሆነ ማለት ነው። ስለዚህ እነዚህ ልጆች በደም ይደርስባቸው ጫና ያሰሩቻቸውን ቤት ጥለው የወጡት ናቸው ችግር ውስጥ ገብተው ያሉት። የፖለቲካውና የኢኮኖሚው ችግር ቀውስ ከተነሳ ጊዜ በኋላ ግን ብዙዎቹ ስራቸውን አጥተዋል። ብዙዎቹ ግማሽ ደሞዝ ነው የሚከፈላቸው። ብዙዎቹ በሊባኒዝ ሊራ ስለሚከፈላቸው ያንን ገንዘብ እንኳን በአግባቡ የሚያገኙበት ሁኔታ አልነበረም። እነዚህ ልጆች ናቸው ለምግብም ችግር የተዳረጉት፣ ከቤት ኪራይም ከሚኖርበት ቤትም ለመፈናቀል አደጋ ላይ ያሉት እነዚህ ልጆች ናቸው። እስር ቤት ያሉት መንግስት እየተንከባከባቸው ነው ያሉት፣ ወይዘር ተጠቀማቸውም አልጠቀማቸውም። መጠለያ ውስጥም ያሉት እንደ ኮሚኒቲው እየረዳቸው ነው ያሉት። ከዛ ውጪ ያለው ማህበረሰብ ነው ወይ ተመዝግቦ ነገ ተስፋ ኑሯቸው ወደ ሀገራቸው እንዳይሄዱ የሆነ ከፍል ለፊት የተገነባ ግንብ ሊገፉት ወይም ደግሞ ሊሻገሩት የማይችል ግንብ ሆነባቸዋል። ኳራንቲኑ አለ። ይሄን ኳራንቲን እነዚህ ልጆች አቅም የላቸውም። ትኬት እንኳን ገዝተው መሄድ አይችሉም ይላልን ባልበሳት ተስፋቸው እንዲጨልም እያደረገ ነው ያለው።
የዓለም አቀፍ የሰብአዊ መብት ድርጅቶች በመካከለኛው ምስራቅ አረብ ሀገራት ያሉ ኢትዮጵያውያን በደል እንደሚደርስባቸው ይገልጻሉና ባንቺ በድርጅትሽ አንቺ የኛ ለኛ በስደት ማህበር በእንደዚህ አይነት ያሉ ሰዎችንም ሴቶችንም እርዳታ እንደምታደርጉ ቀደም ብለሽ ጠቅሰሽልኝ ነበርና የሚደርስባቸው ችግር ምንድን ነው እስኪ የሚገለጽ?
ዛሬ ለማስጨበጥ ያክል ዓለም ላይ የሚኖረው ሰው ከፋላ ሲስተም ወይንም ደግሞ ያው እኛ ምንለው ዘመናዊ ባርነት ነው። በሊባኖስ አገር ዜጋ ስም እግራችን ልብነን እስከረገጠ በኋላ ስራ የመቀየር አገሪቷን ለቀን የመውጣት እንዲሁም ደግሞ ስማችን ከአንዱ አሰሪ ወደ ሌላው አሰሪ ያለ ሰውየው ሲስተሙ ሲያስቀምጡት ወደ 9 የመካከለኛው ምስራቅ ሀገራቶች ይህን ሲስተም ህጋቸው ላይ እንደ ህገ መንግስት ያልጸደቀ ግን ሲስተም ክሬት አድርገው፣ በተቃራኒ ደግሞ እኛ ችግር ቢደርስብን ምንም አይነት እኛ ፕሮሰስ የምንኖርበት ሲስተምም ሎም ያላስቀምጡበት ሁኔታ ላይ ያለ ይሄ እንደዚህ እንዳለ አሰሪዎች ይህንን ተጠቅመው ምን ኖሮ በእነሱ መርሲ ስር ነው። ለምሳሌ አሁን ማለት ነው አንድ ቤት ውስጥ ከገባን በኋላ ምግብ እንዴት እንደምንበላ ምን መቼ እንደምንተኛ እደጅ መውጣት አለብን የለብን ወይ ሰው እናናግራለን ቤተሰብ እናናግራለን አናናግር ይህን ሁሉ ነገር እነዚህ ሰዎች ናቸው እንደ ባሪያ ደስተ ይዘው የሚያስተዳድሩ። በቃ አሁን እዚህ ጋር እህቶቻችን እየደረሰባቸው ያለው አሁን ይሄ ክራይሲስ ከመድረሱ በፊት ያለው ምንድን ነው? አብዛኛው እህቶቻችን እየተደፈሩ ነው እየተደበደቡ ነው የሰሩበትን ይነጠቃሉ። እኛ ጋር ያሉት ኬዞችን ነው ከፍቼ ባሳይሽ ለጉዱ ማለት ነው ቢያንስ በሚኒመም ቢያንስ ከሁለት አመት እስከ 10 አመት ድረስ እቤታቸው ሳይገቡ በባርነት በረ ተገብቶባቸው የመንግስት ያለ የቆንስላ ያለ እያሉ የሚቀመጡ ልጆች አሉ እያለቀሱ። እነዚህም ሰዎች ደግሞ አግኝተን ከምንሰራቸው ጠበቆች ጋር ጉዳያቸው እንዲያልቅ ስናገናኝ ምንድን ነው የሚሆኑት እነዚህ ልጆች ያለ ደሞዛቸው የሚደረጉት ማለት ነው። እና እንዴ አይነት በደሎች አሉ እቤት ውስጥ የሚደረገው በሩ ይዘጋብናል። እኔ ይዘጋብናል ብዬ ነው የማወራው ምክንያቱም የኖርኩት ህይወት ነው። በሩ ይቆለፍብናል። በሩን ከፍተን መውጣት የማይችሉ ልጆች ምንድን ነው የሚያደርጉት? አማራጩ እራስን ማጥፋት ነው። እራሳቸውን አጥፍተው ለማጥፋት ሞክረው ያልሞቱት ልጆችን ስናናግር እያሳከምናቸው ያሉ ልጆች አሉ። አንዳንድ ድጋፍ የተደረገላቸው ያሉ ልጆች አሉ። እነዚህ ልጆች ስንጠይቅ ግማሹ የተደፈሩ ልጆች ናቸው። ግማሹ እለት ተእለት በየእለት እየተደበደቡ ለቤተሰቦቻቸው ምንም አይነት ስልክ የማይደውሉ ገንዘብ የማይለኩ እህቶቻችን ናቸው። ሌላው ደግሞ እስር ቤት ያሉ እህቶቻችን ምንም ባልሰሩት ወንጀል በሀሰተኛ አሰሪ ብቻ ደውሎ ሰርቃለች፣ ከቤት ችግሩ ግፉ ሲበዛባቸው ከቤት ላመለጡት እህቶቻችን ሰርቃለች ብለው በሀሰተኛ በመጠቆማቸው እስር ቤት ውስጥ የሚማቅቁ ልጆች አሉ። ነፍስ ሳያጠፉ ነፍስ አጥፍታቸዋል ተብለው 5 ዓመት 6 ዓመት የታሰሩ ግን 15 እና 20 ዓመት የተፈረደባቸው ልጆች አሉ። እነዚህ ሁሉ ችግሮች የኢኮኖሚ ቀውሱ ከመምጣቱ በፊት እየደረሱ ያሉ ነገሮች ናቸው። እኔም ያንን ህይወት ለ5 ዓመት አስኖር ያለው በሊባኖስ ሀገር ውስጥ እየወጣልን ያለው ስም በመጀመሪያ አንድ እህቴ ችግር ደርሶባት ደውላ ቆንስላው ስልኩን ቢያነሳ ኖሮ ደውላ የሚረዳት አካል ብታገኝ ኖሮ ደሞዟን ይዘ የተነጠቀችም ደሞዝ አገሯ መግባት ትፈልጋለች። አገሩ መግባት የማይፈልግ የተወሰኑ ናቸው። ግን ስልኩን አንስቶ የሚያስተናግዳ ቆንስላ ከሌለ፣ እች ልጅ ስትወጣ ሰብስቦ ወደ አገሯ የሚያሳፍራት ከሌለ ያለው አማራጭ ክፍት ወደሆነበት ቦታ ነው። ህጋዊ ሆነን በኢትዮጵያ ኤርላይንስ ፓስፖርት ይዘን ትኬት ይዘን የመጣን ሰዎች ነን። አለበዚያም ደግሞ በሌላው ኤርላይንስ በቪዛ ፓስፖርት ይዘን በፕሌን የገባን ሰዎች ነን። ህገ ወጥ የሀገሪቷ መንግስት ለራሱ ዜጋ ነው የሚያግደው። እንበልና ያጋጥሙናል። ተደፍረው በአሰሪቻቸው ተደፍረው ያረገዙ ልጆች ፍርድ ቤት ያቆምናቸው አሰሪዎች አሉ። እነዚህ አሰሪዎች ልጆቹ ከቤት እግራቸው ሲወጣ ደውለው ለኢሚግሬሽን ፖሊስ ዘርፋኝ ወጥታለች፣ $5,000 ዘርፋኛለች፣ የወርቅ ሰዓት ሰርቃኝ ወጥታለች፣ እንዲህ ብለው ነው የሚያመለክቱት። እዚህ ጋር ኢንቨስቲጌሽን የሚባል ነገር ምንም አይነት ነገር የለም። ምስክር ምናምን ብሎ ነገር የለም። እቺ ልጅ በተያዘ ሰዓት ፍርድ ቤት ነው የምትቆመው። የሁለት ዓመት ደሞዝ ያልተቀበላት ልጅ ወርቅ ትሰርቃለች ተብላ መጨረሻ ላይ እኛ ልናሳፍራት ኢሚግሬሽን ፖሊስ ላይ ማለት ነው ሰርቃለች የሚለውን ክስ አንስቶ የተሳፈረች ትኬት ገዝታ እንደ ወንጀለኛ ታስራ ይወጣል። ቆንስላ ባለመኖራችን ማለት ነው ለስሙ የተቀመጡት እነሱ። የሚደርሰው ችግር ከክራይሲስ ውስጥ ይሄ ነው ያለው ነገር። የተገደሉ ልጆች፣ የተደበደቡ ልጆች፣ የተደፈሩ ደሞዛቸው ለአመታት ያልተከፈላቸው ልጆች አምልጠው እንኳን ቢወጡ መጨረሻቸው እስር ቤት ለአንድ ቀን እስር ቤት ደርሰው ትኬታቸውን ገዝተው የሚሳፈሩበት ሁኔታ ነው። ያኔ ያለ ደሞዛቸው በለበሱት ልብስ ማለት ይሄ ነው ሊባኖስ ውስጥ ያለው።
በሊባኖስ የሚኖሩ ኢትዮጵያኖች መንግስትንና እንደ ቆንስላ ጽፈት ቤት ምን አይነት ጥያቄ ምንድን ነው ፍላጎታቸው በአሁኑ ሰዓት?
አሁን እየተደረገ ያለው የምግብ አቅርቦት ወይንም የመድኃኒት አቅርቦት ጊዜያዊ በመቶዎች ለሚቆጠሩ እህቶቻችን አሁን እኛ እያደረግን ያለ ነው። ከ600 በላይ ኢትዮጵያኖች እንዲሁም በዛ ውስጥ ከ1000 ከምናምን በላይ የቤተሰብ አባላት ያላቸው ናቸው። ሌሎችም እያደረጉ ያሉት እንደዚህ ትንሽ ትንሽ ነው። የምግብ እርዳታ እና የክራይ የመድኃኒት እርዳታ የሚያስፈልገው በመቶ ሺዎች የሚቆጠሩ ኢትዮጵያኖች ናቸው። አንደኛው እሱ ነው። ሁለተኛው ደግሞ የኢትዮጵያ መንግስት እኛ ለኛ ቤሩት ላሉ ችግር ቅድሚያ ሊሰጥ ይገባል። ለምን አሁን አይደለም የጀመርነው? 8 ወሩ ነው። አቶ ሻሚው ፍጣሙ የውጭ ጉዳይ ሚኒስተር የሚሰሩት የመካከለኛው ምስራቅ ኃላፊ ሆኑ መጥተው ችግሩን አይተዋል። ጠቅላይ ሚኒስተር ዱባይ ሄደው ችግሩን ሰምተዋል። ስለዚህ መፍትሄ እንፈልጋለን። እኛ ጮኸን ጮኸን ደክሞናል። ልጆቹ ወጥተው በረንዳ ዳር እየሆኑ ነው፣ የተራቡ ነው። መንገድ ላይ ወጥተው እንደሌላው አገር ዜጋ እጃቸውን ዘርግተው ከመለመናቸው በፊት አገራቸው የሚገቡበት ነገር መመቻቸት አለበት። ከዛም ድረስ የምግብ፣ የመድኃኒት፣ የቤት ኪራይ አቅርቦት መደረግ አለበት። እባካችሁን ትኩረት ስጡ ነው የምለው ለኢትዮጵያ መንግስት።
አችንን ጠቅለል እያደረግን ነው። ሳሙኤል፣
እሺ ይሄንን ድል ሰጣችሁን በእውነት ትንሽ እንደዚህ ተንፈስ እንድንል ስላደረጋችሁን በድጋሚ ቪኦኤን ከልቤ አመሰግናለሁኝ።
የተቸገረ ባለው ህብረተሰባችን እስም ድምፅ ስለሆናችሁ አክብራችሁን ስለጠራችሁ ከልብ ከልብ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ወደፊትም ባለው ነገር ላይ እንደዚህ ይህንን ድምፅ ብትሰጡን በጣም ደስ ይለኛል። በዚህ አጋጣሚ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን።
እሺ፣ ባንቺ ከሞንትሪያል ካናዳ፣ ሳሙኤል ከቤሩት ሊባኖስ ስለሰጣችሁኝ ማብራሪያ በአሜሪካ ድምፅ አድማጮች ስም እጅግ አድርጌ አመሰግናለሁ። መልካም ጊዜ ሆነ።
እናመሰግናለን። ሰላም።
አባየው ገበያውንና እንግዶቿን አቶ ሳሙኤል ተስፋዬ በሻህንና ወይዘሪት ባንቺ መረን እናመሰግናለን ለጊዜያቸው። አድማጮች፣ ቀደም ብለን በመግቢያው እንደጠቆምነው ውይይቱ የተካሄደው ኢትዮጵያውያኑን ከሊባኖስ ወደ አዲስ አበባ የመለሱ እንቅስቃሴ ከመጀመሩ አስቀድሞ መሆኑን ለማስታወስ እንወዳለን። አድማጮች፣ አሁን ሳምንታዊው የሙዚቃ ቃና ነው። ሰዓቱ አዘጋጅና አቅራቢ ደሳለኝ መኮንን።
አመሰግናለሁ አሉ ላይ አየር መስመሩን ስለለቀቀልኝ። ሰላም ሰላም ሰላም። ጤና ይስጥልኝ ተከበራችሁ ሙዚቃ ቃና አድማጮች፣ በእያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው ፕሮግራም የሀገረሰብ ማለትም የካንትሪ ዜማዎችን ይዤላችሁ ቀርብ ያለሁኝ። መልካም የሙዚቃ ድምጫ እየተመኘሁ በቀጥታ ወደ ሙዚቃዎቹ እናምራ። እየሰማችሁት ያላችሁት Hope You Get Lonely Tonight የተሰኘውን የኮል ስዊንደር ዜማ። Baby taste the moonshine and all of your lips, I wanna see that won't you smile. Still got me hooked for a while. If you got a bottle you ain't open yet and an empty spot beside you in your bed, if you got some room for a little regret, let me know, girl, I've already left.
Lonely tonight.
Hope you get lonely tonight. በተሰኘው በኳል ስዌንደል ዜማ ነው የምሽት ፕሮግራማችን የጀመርነው። ኳል ስዌንደል የታወቀ ሀገረ ሰብ ዜማ አቀንቃይ ሲሆን ሶስት የስቱዲዮ አልበሞችን በዋርነር ብሮስ የቅጅ ካምፓኒ አማካይነት በገበያ ላይ አውሏል። ኳል የተዋጣለት የዜማ ደራሲም ነው። ለታዋቂ ድምጻውያን ለግሬግ ካምበል፣ ለስካቲ መርከሪ እና ለሉክ ብራይን ሙዚቃዎችን ጽፎ ሰጥቷል። ድምጻውያኑም ዜማዎቹን ተጫውተው ዜማዎቹ እጅግ የተደነቁና የተወደዱ ሆነዋል። ሉክ ብራይንን ካነሳ ናይቀር እስቲ በመቀጠል ኮል ስዊንደል ጽፎ ሉክ ብራይን የተጫወተውን ሮለር ኮስተር የተሰኘውን ዜማ እናደምጥ። She had a cross around her neck and a flower in her hand that I picked from the side of Thomas Drive on our way to the sand. We found an old wooden chair ኮስተር እያለ ሉክ ብራይን የተጫወተውን ዜማ ነበር ያደመጥነው። ቀጥለን የምናደምጠው ዜማ ደግሞ Best Day of Your Life የተሰኘውን የኬሊ ፒክለርን ዜማ ይሆናል። Baby, listen. ፊር ላይ የተሰኘውን የኬሊ ፒክለርን ዜማ ነበር ያደመጥነው። የኖርዝ ካሮላይና ግዛት ተወላጅ የሆነችው ኬሊ ፒክለር በአምስተኛው ዙር የአሜሪካን አይድል የዘፈን ውድድር ተወዳድራ ስድስተኛ ደረጃ መውጣቷ የሚታወስ ነው። ከገጠር ገበሬ ቤተሰብ የተወለደችው ኬሊ ፒክለር ከዚያን የዘፈን ውድድር በኋላ ህይወቷ ተቀየረም። ስሞል ታውን ገርል ብላ የሰየመችው የመጀመሪያው አልበሟን እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት አወጣች። በዚህ አልበም ውስጥ ከተካተቱት 11 ዜማዎች መካከል ሶስቱ በካንትሪ ቢልቦርድ ሰንጠረዥ ላይ ተራ በተራ ደረጃ ያዙላት። ከነዚህ ሶስት ዜማዎች መካከል ቀጥለን የምናደምጠው የድንቺኖ ሃው ማች አይ ላቭ ዩ በፍቅር የተነሳ ልቤ ተጎዳ ዓለሜም ተዛባ ድንቺኖ ሃው ማች አይ ላቭ ዩ የተሰኘው ዜማዋን እናደምጣለን።
I
እኔ ነው ብቻ በፍቅር እንደምትፈልገኝ ትነግረኝ ነበር። ታዲያ ምን ነው ዛሬ ሐሳብ ከንቀየርክ እንዴ? እኔ ግን አልቀየርኩም። በሁኔታ ግን ግራ ተጋብቻለሁ። ትላንትና ጓደኛሞች ነበርን፣ ዛሬ ደግሞ ለመነጋገር እንኳን አልቻልንም። ልቤን ሰብረህ አለም እንድትጨልምብኝ አደርጋለሁ። ሁሉን ነገርን ሰጠው፣ እኔነቴን አሳልፌ ሰጠው። Didn't you know how much I loved you? የተሰኘውን የኬሊ ፒክለርን ዜማ ነበር ያደመጥነው። ኬሊ ፒክለር እስካሁን 3 የስቱዲዮ አልበሞችን አውጥታ ሶስቱም አልበሞቿ እጅጉን ተወደውላታል። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202-205-9942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 ነው። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን horn@voanews.com ወይንም kana.des@voanews.com ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና Voice of America Amharic Service Washington DC 20237 USA ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና Voice of America Amharic Service Washington DC 20237 USA ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ሙዚቃችን ስንመለስ ለዛሬ ስቱዲዮ ይዤያቸው ከገባሁ በርካታ የሀገረ ሰብ ዜማዎች መካከል ቀጥለን የምናደምጠው See You Tonight የተሰኘው የስካቲ መክሮሪ ዜማ አንዱ ነው። ከአንቺ ጋር በስልክ ማውራት ደስ ይለኛል፣ ለሊቱን በሙሉ የአንቺን ድምጽ እየሰማሁ ለሊቱ ቢነጋ ቅር አይለኝም። አንዳንድ ጊዜ ደህና ደሪ ብዬሽ ስልኩን ከዘጋ በኋላ ጥሩ ህልም ይታየኛል፣ ግን የዛሬው ምሽት ብቻዬን ማሳለፍ አልፈልግም። ወዳችን የመጣሁ ነው ቅር አይልሽ ብዬ አስባለሁ። እየመጣሁ ነው ጠብቂ በመስኮት
This time, well, I don't want to spend it alone. So I'm coming over, I hope it's alright. Listen for me pulling into your drive. Look out your window, see my light. Baby, baby, your girl got a speedy night. The way the breeze is blowing, blowing. Got me wishing I was holding, holding. Only you so tight. On my phone, on my dash, all over the place. But I would drive a million miles just to see that little smile in real life. Baby, it's worth the drive, you're worth the drive. So I'm coming over, I hope it's alright. Listen for me pulling in your drive. Look out your window, you see my lights. Baby, I'm coming over.
See You Tonight የተሰኘውን የስካቲ መክረሪን ዜማ ነበር ያደመጥነው። ስካቲ ቀደም ብላችሁ የሰማችኋት ኬሊ ፒክለር ከተወለደችበት የኖርዝ ካሮላይና ግዛት ነው የተወለደው። ድምፁን ስንሰማው በእድሜ ትልቅ ሰው ይመስላል፣ ግን ገና የ26 ዓመት ወጣት ነው። ስካቲንም የአሜሪካን አይድል የዘፈን ውድድር የፈጠረው ልጅ ነው። በ10ኛው ዙር የአሜሪካን አይድል የዘፈን ውድድር ተወዳድሮ በአንደኝነት ደረጃ አሸንፏል። በዚያን ወቅት የ17 ዓመት ወጣት ነበር። ቀደም ብለን ያደመጥነው See You Tonight የተሰኘው ዜማው በካንትሪ ሰንጠረዥ ላይ ከ10 ዜማዎች መካከል አንደኛው ሆኖለታል። Seasons Change ብሎ በመሰየም ባለፈው ዓመት ያወጣው 4ኛው የስቱዲዮ አልበሙ እንደወጣ በቢልቦርድ ሰንጠረዥ ላይ ከ10 ምርጥ አልበሞች መካከል ተካትቶለታል። እስቲ በመቀጠል ከዚሁ ተወዳጅ አልበም ውስጥ 5 More Minutes የተሰኘውን ዜማውን እናደምጥ።
Years old, couple cane poles sitting down by the creek. Lines in the water, watching those bombers, seeing that red sun sink. Mama's on the porch yelling, supper's hot. Y'all come and get it. We yelled 5 more minutes. At 16, it was 12:03, standing at her front door. Katie said it's at midnight, but we needed just a little more. Yellow light flipping on and off, interrupting that good night kissing. We wanted 5 more minutes. Time moved by, the clock don't stop. I wish I had a few more drops of the good stuff.
የተሰኘውን የስካቲ መክሪን ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ሳራ ኤቨንስ ኤኒዌር እያለች በምትጫወተው ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይልሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ ካሉላ ከበደ ከቀናባሪያችን ንጉሱ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ እሁድ ከምሽቱ 3 ሰዓት ላይ ሰለሞን አባተና ጽዮን ግርማ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። አሁን የተገኛው ስርጭት ይቀጥላል። በእኔ በኩል ሰላም ደህና ደሩ። Thank you.